የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ስጥልኝ፣ እንደምን አምሽታችኋል? ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ እሮብ ምሽት ሚያዝያ 22/2013 ዓ.ም ስርጭቱን ጀመረ። በዛሬ መርሃ ግብራችን በኦሮሚያ ክልል ጅማ ዞን ሊሙ ኮሳ ወረዳ ውስጥ በሚገኙ ቀበሌዎች ላይ ቀጮ ክርክራና ጋሌ ከሚሴ ቀበሌዎች ታጣቂዎች ባደረሱት ጥቃት ውስጥ 30 የሚጠጉ የአካባቢው ነዋሪዎች መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምጽ ተናገሩ።
ዝናቡ ጋብ ካለ በኋላ ነው ተኩስ የጀመሩት። ዙሪያውን እንዲህ ቢከቡ ኑሮ ጥቃቱ የከፋ ይሆን ነበር። በአንድ አካባቢ ስለመጡ ብቻ ያው የሞት መጠኑ ሊቀንስ ይቻላልን።
የሰማችሁት በዚህ ዙሪያ ካነጋገርናቸው የአካባቢው ነዋሪዎች መካከል ነው። በምሽቱ ዘገባ ይኖረናል። በሌላ በኩል ነዋሪነታቸውን በዚህ በአሜሪካ ያደረጉ ሁለት ስራ ፈጣሪ ሴት እንግዶችንም ይዘናል።
የሰው ህይወት ሲቀላለት ማየት፣ ሰዎች ተሳክቶላቸው ማየት፣ ሲንግል ማም የሆኑ ሰዎች እንባቸው ሲታበስ ማየት ለእኔ ከዚህ ላይ የሚያስደስተኝ ነገር የለም።
የሰማችሁት የመጀመሪያዋ በአሪዞና ግዛት ኦዳ የማዋለድ አገልግሎት ድርጅት መስራች የሆነችው የቤት ለቤት አዋላጅ ነርስ ትዕግስት ቶሌራ ስትሆን ለማህበረሰቡ ስለሚያደርጉት አበርክቶት አነጋግረናቸዋል። ይደመጣል። የሙዚቃ ግብዣም ይኖረናል። አብራችሁን እንድትቆዩ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብራችሁ እንድታመሹ እንጋብዛችኋለን። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገር።
አመሰግናለሁ ኤደን። የኮቪድ-19 ወረርሽኝ አብዝቶ በበረታባት በህንድ በበሽታው ምክንያት ለህልፈት የተዳረጉ ሰዎች ቁጥር ከ200,000 አልፏል። ዛሬ ብቻ 3290 ሰዎች መሞታቸው ተገልጿል። በዕለቱ የተመዘገበው ለቫይረሱ የተጋለጠው ህዝብ ቁጥርም 360,960 ሲሆን አጠቃላይ ቁጥር ወደ 18 ሚሊዮን ተቃርበዋል። ሁኔታው ከአቅም በላይ የሆነበት የሀገሪቱ የጤና ስርዓት ሊፈራረስ ነው የሚል ስጋት አለ። ሆስፒታሎች በታካሚ ብዛት ከመጨናነቃቸው የተነሳ የባቡር ፍርጎችን ወደ ህሙማን ለይቶ ማቆያነት እየቀየሩ ናቸው። የኦክስጅን እጥረቱም ተባብሷል። ብሪታንያ ውስጥ የተካሄደ አንድ ጥናት የመጀመሪያ ውጤት እንደሚያሳየው በሁለት ጊዜ ከሚወሰዱት የኮቪድ-19 ክትባቶች የመጀመሪያውን የተከተበ ሰው ሁለተኛውን ከመከተቡ በፊት ለቫይረሱ ቢጋለጥ ቫይረሱን ወደ ሌላ ሰው የማስተላለፉ አደጋ በግማሽ ያህል ያነስ ይሆናል። ምርምሩን ያካሄዱት የኢንግላንድ የህዝብ ጤና ተቋም ተመራማሪዎች የፋይዘሩን ወይንም የአስትራዜኒካውን ክትባት የመጀመሪያውን ከተከተቡ ከሶስት ሳምንት ባነሰ ጊዜ ውስጥ ለቫይረሱ የተጋለጡ ሰዎችን የተከታተሉ ሲሆን አብረዋቸው ወደሚኖሩ ሰዎች ቫይረሱን የማጋባት እድላቸው ከ39-49% በሚደርስ መጠን የቀነሰ እንደነበረ ደርሰውበታል። የብሪታንያ የጤና ሚኒስትር ማት ሃንኮክ ይህ የሚያሳየው መከተቡ ከዚህ ወረርሽኝ የሚገላግለን ከሁሉም ተመራጭ መንገድ መሆኑን ነው ብለዋል። አንድም ራሳችንን ከቫይረሱ እንጠብቃለን፣ ብንያዝ ደግሞ ባለማወቅ ወደ ሌላ የቤተሰብ አባል እንዳናስተላልፈው ይረዳል ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ማታ በዩናይትድ ስቴትስ ኮንግሬስ ለሁለቱ ምክር ቤቶች የጋራ ጉባኤ ንግግር ያደርጋሉ። ፕሬዚደንቱ በንግግራቸው ከሌሎች ሀገራት ጋር አብሮ የመስራት ግቦቻቸውንና በዓለም አቀፍ መድረኮች የሚይዙትን የመሪነት ሚና ያስረዳሉ ተብሎ ይጠበቃል። ቀደም ሲል የዋይት ሀውስ ቃል አቀባይ ጄን ሳኪ ስለ ፕሬዚደንቱ ንግግር በሰጡት ማብራሪያ ባይደን የውጭ ፖሊሲን በተመለከተ በሚያደርጉት ንግግር አሜሪካ በዓለም የነበራትን ስፍራ እንደገና እንድትይዝ ማድረግ እንዲሁም የሀገራችን እሴቶች ምንነት ላይ ያተኩራሉ ብለዋል። ቻይናን ጨምሮ በተለያዩ የውጭ ፖሊሲዎች ቅድሚያ ትኩረቶች ዙሪያ ማብራሪያ እንደሚሰጡ ቃል አቀባይዋ ጠቅሰዋል። ፕሬዚዳንት ጆ ባይደን አስተዳደሩን ከተረከቡ 100 ቀናትን ያሳለፉ ሲሆን በዚህ ታሪካዊ ወቅት ባሉት ፈተናዎችና እድሎች ዙሪያ ያለውትን ራዕይ በተመለከተ በተወካዮች ምክር ቤት ፊት ተገኝተው ንግግር ያደርጉልን ብለው የምክር ቤቱ አፈጉባኤ ናንሲ ፔሎሲ እንደጋበዟቸው የዋይት ሀውስዋ ቃል አቀባይ መግለጻቸው ይታወሳል። ፕሬዚደንቱ በዛሬ ማታ ንግግራቸው አብይ ትኩረት ሰጥተው የሚያብራሩት የሀገር ውስጥ ፖሊሲ ጉዳይ ለትምህርትና ለሕፃናት እንክብካቤ የሚመደብ መዋለ ንዋይ ያካተተው መርሃ ግብራቸው እንደሚሆን ጄን ሳኪ ገልጸዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቬ ከዋሽንግተን ዲሲ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በኦሮሚያ ክልል ጅማ ዞን ሊሙ ኮሳ ወረዳ ውስጥ በሚገኙ ቀበሌዎች ላይ ቀጮ ክርክራና ጋሌ ከሚሴ ቀበሌዎች ታጣቂዎች ባደረሱት ድንገተኛ ጥቃት ወደ 30 የሚጠጉ የአካባቢ ነዋሪዎች መገደላቸውን ለአሜሪካ ድምጽ ተናገሩ። ታጣቂዎቹ ብሔርን መሰረት አድርገው በደረሱት ጥቃቶች ከጠፋው የሰው ሕይወት በተጨማሪም የበርካታ ነዋሪዎች ቤት መቃጠሉንም ተናግረዋል። የክልሉና የጅማ ዞን ባለስልጣናት የአሜሪካ ድምጽ ለማናገር ያደረገው ተደጋጋሚ ጥረት አልተሳካም። ይህ በእንዲህ እንዳለ የኢትዮጵያ ሰብአዊ መብት ኮሚሽን ከፍተኛ አማካሪ አቶ ኢማድ አብዱል ፈታህ በጅማ ዞን ሊሙ ኮሳ ወረዳ በሰላማዊ ዜጎች ላይ ጥቃት መድረሱን ከተጎጆች ማረጋጋታቸውን ገልጸው ወደ አካባቢው የፌደራል ፖሊስ ገብቶ ማረጋጋቱንም ተናግረዋል። ሀብታሙ ስዩም ዝርዝር ጉዳዩን ይነግረናል።
በኦሮሚያ ክልል በጅማ ዞን ሊሙ ኮሳ ወረዳ ከሚገኙ ሰሞነኛ ድንገቴ የታጣቂዎች ጥቃትን ካስተናገዱ ቀበሌዎች ባንዱ ነዋሪ መሆናቸውን የነገሩን ስማቸው በሚስጥር እንዲያዝ የጠየቁን ግለሰብ አርብ ሚያዝያ 15 2013 ዓ.ም በቀበሌያቸው ውስጥ ደረሰ ያሉትን እንዲያስረዳሉ።
በ15 ማታ 11 ሰዓት ተኩል ላይ ዝናብ ዘንቦ እነሱ በዝናብ ነው ሬንኮት ለብሰው ነው የመጡት። ከሆነ ከርቀት ማዶና ማዶ ይታያል። ከዛ በኋላ ነው ያው ዝናቡ ዳብ ካለ በኋላ ነው ተኩስ የጀመሩት።
የወንድማቸውን ሚስት ጨምሮ ሴቶችና ህጻናት ሳይቀሩ በታጣቂዎች በጭካኔ መገደላቸውን እንደሚያውቁ የሚናገሩት ግለሰብ የደረሰውን ጉዳት እንዲገልጹታል።
የሞተው ሰው የተቀበረው ወደ 26 ነው። ቆሰሉ ደግሞ 4 አሁን ሆስፒታል ላይ ይገኛሉ። ንብረት ያው እንግዲህ ገጠር ንብረት እንደተቆለፈ ነው። ሙሉ ነው ቤት የተቃጠለ። ወደ 25 ቤት ነው የተቃጠለ።
ሌላው ነዋሪ በእለቱ የደረሰው ጉዳት ከፍ ያለ መሆኑን ይናገራሉ።
ከሚባል ቀበሌ ገበሬ ማህበር ውስጥ ማለት ነው 53 ሰዎች ተገለዋል። ከ20 በላይ ሰው ቆስለዋሉ። ወደ ሳ ቤት በቤንዝል እያስከፈከፉ ወድመዋል። እንስሳዎች ቢያንስ ደግሞ 200 በላይ እንስሳት ቤት ውስጥ ተቃጥሎ ወድሟል።
እሳቸው ጥቃቱን የሚፈጽሙት መንግስት ኦነግ ሸኔ እያለ የሚጠራቸው ታጣቂዎች እንደሆኑ እንደሚያምኑ ተናግረዋል። ከጥቃቱ በኋላ የእሳቸውን ቤተሰቦች ጨምሮ በርካቶች እንደተፈናቀሉም አስረድተዋል።
ሙሉ ቤተሰቦቻችን ተፈናቅለው ነው ያሉት። እዛ ቢያንስ እንደ ጋሌ ቡሳሴ ቀበሌ ገበሬ ማህበር 2000 በላይ ተፈናቅሏል። ቀጮቲ ያለው ቀበሌ ውስጥ አንድ ሰውም የለም። አስከሬኖች እስካሁን አልተቀበሩም። እዛ ቦታ ላይ ያለቁት በይበልጥ የኛ ቤተሰቦች ናቸው። ብሔር ተኮር ነው። ቦታው ላይ ተሽሎሉቀን ሄደን ስናይ ያልተቀበረ አስከሬን ሁሉ አለ። ቤት ውስጥ ያገኙትን ብቻ ነው እያነሱ የቀበሩት። እጫካ ውስጥ ደም አስክሮት የወደቀ አለ። አልተቀበረም። ያ ሁሉ ጎርፍ ሁሉ ደልሎበት ነው ያለ። ጉንዳን ሁሉ ወሎ ወሮት ነው ያለ አስከሬኑ።
በአካባቢው ተወልደው ማደጋቸውን የሚናገሩት ሌላ ስማቸው እንዳይጠቀስ የነገሩን ሶስተኛ ግለሰብ በበኩላቸው ታጣቂዎች ስፍራውን መቆጣጠር የጀመሩት ቀደም ባሉት ሳምንታት እንደነበረ ተናግረዋል።
ታጣቂዎች የገቡት አንድ ቀን ምናምን ይሆናቸዋል። ልክ እነሱ እንደገቡ ሰርጥ የምትባል ከተማ አካባቢ ልዩ ኃይል ነበረ። እነሱ እንደመታገ ገብቶ ወጣ። ለቀቁላቸውና ልዩ ኃይል ወጣ። እነሱ ገቡ፣ ካምፑን አቃጠሉ። ከዛ በኋላ ለአንድ ወር ምናምን የራሳቸውን ቀበሌዎችን አቃጠሉ። ሚኒሻ እየገበሩ መሳሪያ ተቀበሉና ተቆጣጠሩ። ከዛ በኋላ መከላከያ ገባ ተባለ። ህዝቡን ተመለሰ። ከ15 ቀን በፊት ማለት ነው። ይህ አሁን የተፈጠረው አርብ ዕለት ነው። 11 አካባቢ ሊሙ ኮሳ ወረዳ የሚባል ጋሉ ከሚሽ የሚባል አካባቢ ነው። እዛ አካባቢ ላይ 11:30 ገብተው ንጹሐንን መግደል ነው የጀመሩት። ያገኙትን ሴቶችና አብዛኛው የተገደሉት ህጻናት፣ ሴቶችና አረጋውያን ናቸው። ወጣቶች እየሮጡ አመለጡ። ከዛ በኋላ 11:30 ተቀብረው ልዩ መከላከያም በቅርብ ርቀት አለ። ቢያንስ 8 ኪሎ ሜትር 7 ኪሎ ሜትር ርቀት በላይ አይርቅም። ግን እንደዚያ ምኖ አርባ አልደረሰ እሁድ ማታ ላይ የተገደሉት።
ታጣቂዎቹ የከፈቱት ጥቃት ማንነትን መሰረት ያደረገ ነው ያሉት የመጀመሪያው ነዋሪ፣ ይህንን ለማለት ያበቃቸውን ምክንያትም እንዲያስረዳሉ።
በሰራተኞች እንዳጋጣሚ ነበሩ። አንድ ባለሀብት ነበረ፣ እዚያ ኦሮምኛ የሚያወራሉ። እነሱ አልተመቱም። ኦሮምኛ ሲያወሩ አማርኛ የሚያወራውን ብቻ ነው የተመታ።
የጸጥታ ኃይሎች ሁኔታውን ለማረጋጋት ተገቢውን እርምጃ ለመውሰዳቸውን የሚጠቅሱት ነዋሪ የሁኔታዎችን አዝማሚያ በማየት ለሚመለከታቸው አካላት ማሳወቃቸውን ተናግረዋል።
እነሱ የሚፈጥሩበት ቦታ ላይ እኛ ለወረዳው ጸጥታ ዘርፍና ለወረዳው አስተዳደር ስንደውል ቶሎ አይልክልንም። በቃ ቶሎ ሰዎች አይልክልንም። ሌላ ቦታ ነው እየላከልን ያለው። ሌላ ቦታ ነው ጸጥታ እንትን ችግሩን ከፈጸሙበት ፈጽመው ከበት ቦታ ላይ ነው ጸጥታ አካላቶች እየደረሱ ጸጥታ አካላቶች ደግሞ ምንድን ነው ለምንድን ነው ገብታችሁ ማትክዙልን ማትዋጉልን? እኛ ንጹሐን ገበሬ ነን፣ አርፈን ምን በላለን? ለምንድን ነው ስንላቸው እኛ እዚህ ቦታ ላይ ጥቃት ተፈጥሯል ብለን ጥቆማ አልተደረገልንም ይላሉ።
የኢትዮጵያ ሰብአዊ መብት ኮሚሽን ከፍተኛ አማካሪ አቶ ኢማድ አብዱል ፈታ ኮሚሽኑ ጥቃቱን በተመለከተ መረጃ እንደደረሰው ተገቢውን የመንግስት አትኩሮት አግኝቶ በአካባቢው መረጋጋት እንዲሰፍን በፌስቡክ ገጻቸው ላይ አውጥተውት እንደነበረ ገልጸው ጥቃቱ በደረሰበት አካባቢ ከሚገኙ የተጎጂ ቤተሰብ አባላት በስልክ ባሰባሰቡት መረጃ ጉዳት መድረሱን ማወቃቸውን ተናግረዋል።
ከተጎጂ ቤተሰቦች ያገኘነው መረጃ የሚያሳየው ሁሉችን ታርጌት ያደረገ ጥቃት በታጠቁ ኃይሎች መፈጸሙን ነው የሚያመላክቱት። ምን አይነት ሰው ተገደለ ብሎ ነገር ላይ ስቲል ያሳሩ ነገሮች አሉ። የታጠቁ ኃይሎች ገብተው አካባቢ ላይ ጥቃት እንደፈጸሙ ነው ሁለቱ በተጠቀሱ ቀበሌዎች ውስጥ ማለት ነው።
ከወረዳውም ሆነ ከሌሎች የመንግስት ባለስልጣናት ዝርዝር መረጃ ለማግኘት ያደረጉት ጥረት እንዳልተሳካ ገልጸዋል።
ግን የተረጋገጠ ነገር ምንድን ነው? ጥቃቱ መፈጸሙንና ሰዎች መገደላቸውን ነው። በተለይ ቁጥሩን በሚመለከት የሚጠሩ ቁጥሮች አሉ። ነገር ግን ምንም የተረጋገጠ ነገር የለም። ከተለያዩ አካላት ማለት ነው የተጠሩ ቁጥሮች አሉ። ይህን ያህል ነው የሚባል ነገር አለ። ነገር ግን በተለይም እኛ መረጃውን ባወጣንበት ጊዜ ትንሽ ቴንሽን ስለነበር የጸጥታና የአካባቢ የአፈራር አካላትም ጥቃቱን ለማስቆምና ተጎጂዎችን እንትን ለማድረግ ርብርብ ላይ ስለነበሩ መረጃ ልሰጡን አልቻሉም። በዛ
ጥቃቱ ከደረሰ በኋላ የመንግስት የጸጥታ ኃይሎች ወደ ስፍራው ሄደው ማረጋጋታቸውን ኮሚሽኑ ማረጋገጡን አቶ ኢማድ ለባልደረባችን ጽዮን ግርማ ገልጸዋል።
እንግዲህ ጥቃቱ እንደተፈጸመ መንግስት የጸጥታ ኃይሎችን በአስቸኳይ ወደ ቦታው መላኩን ነው መረጃዎች ያሉን። የፌዴራልና የክልል የጸጥታ ኃይሎች በአስቸኳይ ወደ ቦታው እንደተላኩና አካባቢውን ማረጋጋት እንደተቻለ መረጃዎች ያሉን። ተጨማሪ ጥቃቶችም እንዳይፈጸሙ መቻሉን ነው ያገኘናቸው መረጃዎች የሚያመላክቱት። ማለት አካባቢ ወደ ተሻለ መረጋጋት እንደተመለሰ እና ጥቃቱ እንደቆመ ነው። ሰው ከሊ ይህን ያህል ሰው በዚህ ሆስፒታል እየታከመ ነው የምናየው መረጃ ባይኖርኝም፣ ካለው አጠቃላይ ሁኔታ ምናልባት ጉዳት የደረሰባቸው ሰዎች ጥቃት እያገኙ እንደሆነ ነው የምንገምተው።
ጥቃቱን አድርሰዋል በሚል በነዋሪዎች የተከሰሰውን የኢትዮጵያ መንግስት ኦነግ ሸኔ ስል የሚጠራውን ራሱን የኦሮሞ ነጻነት ጦር በሚል ሰየመውን ኃይል አመራሮች ለማግኘት ያደረግነው ጥረት አልተሳካልንም። የጦሩ የምዕራብ ቀጠና መሪ የሆኑት ጃልመሮ ኩምሳ ድሪባ ከዚህ ቀደም ከጣቢያችን ጋር ባደረጉት ቆይታ የጦር ኃይላቸው ሰላማዊ ሰዎች ላይ ጥቃት ያደርሳል የሚሉ ክሶችን ማስተባበላቸው ይታወሳል። ስለ ሁኔታው ለማወቅ በማሰብ የጅማ ዞን አስተዳዳሪ አቶ አብዱልሐኪም ሙሉ፣ የጸጥታ ቢሮ ኃላፊ አቶ ሳዶ ሙሳ እንዲሁም የህዝብ ግንኙነት ዳይሬክተር የሆኑትን አቶ ሙሉጌታ ዘለቀን ለማግኘት በተመሳሳይ ያደረግነው ጥረት አልተሳካም። የክልሉ የጸጥታ ጉዳይ ይመለከታቸዋል የተባሉ ባለስልጣናትንና ቃል አቀባዩን አቶ ጌታቸው ባልቻን እንዲሁ ለማግኘት ያደረግነው ጥረት ለአሁኑ አልሰመረም። ጥረታችን ይቀጥላል። መልሳቸው እንዳገኘን እናስደምጣለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚዘጋጀላችሁን ጋቢና ቬን ነው። ወደ ተከታዩ እንግዳችን እንለፍ። ትዕግስት ቶሌራ በአሜሪካ ሀገር በአሪዞና ግዛት ተክሰን ከተማ ነዋሪነቷን ያደረገች አዋላጅ ሐኪም ናት። በምትኖርበት በተክሰን ከተማም ኦዳ በርዝ የተሰኘ የቤት ለቤት የማዋለድ አገልግሎት የሚሰጥ ተቋም የከፈተች ሲሆን እስካሁን ድረስም ወደ 60 የሚጠጉ ህጻናትን ማዋለዷን ትናገራለች።
የተወለድኩት በምዕራብ ሸዋ ዞን ግንደበረት ወረዳ ውስጥ ነው። ያደግኩት ደግሞ አምቦ ከተማ ነው። ሀይ ስኩልም አንደኛ ደረጃ ትምህርትም የጨረስኩት እዛው ነው። ሀይ ስኩል እንደጨረስን በመንግስት ወደ ተለያየ የትምህርት ዘርፍ ተማሪዎችን ሲመድብ እኔን በጎንደር ዩኒቨርሲቲ እንዳጋጣሚ ወደ ማዋለጅ ትምህርት ዘርፍ ውስጥ ተመደብኩኝ። ሳድግ ሐኪም መሆን ነበር የምፈልገው። እናቴ የልብ ህመምተኛ ስለነበረች አባቴ እሷን ሲያክም እያየው ነው ያደግኩት እና እኔም እዛው ሙያ ውስጥ ተሰማርቼ እሷን ማዳን ነበረ ሁልጊዜ ህላለት ማርም ብዬ በጣም እንዲ ብዬ ሁላ ነበረ። ከዛ አባቴ ነው አበረታቶኝ ምርቱን እንድቀጥል እንዳየው እና ከወደድኩት እንድቀጥል ካልወደድኩት ደግሞ ወደ ሌላ ነገር ልናተኩር እንደምንችል ተመካከርን እና ከዛ ትምህርቱን ጀምሬ የመጀመሪያ ልጄን አዋልጄ ሳይ ያው ሌላ ነገር ስሰራ ራሴ ማየት አልቻልኩም። በዛው ሙያ ቀጠልኩበት ማለት ነው። በማዋለድ ሙያ የመጀመሪያ ዲግሪን ጨረስኩኝ። ከዛ ሁለተኛ ዲግሪን ደግሞ ከአዲስ አበባ ዩኒቨርሲቲ ስነ ተዋልዶ እና እናቶች ላይ ያተኮረ ዘርፍ ላይ ነው ማስተርሴን የሰራሁት።
እንግዲህ ዛሬ የተገናኘ ነው አንቺ በራስሽ አቋቋምሽው ኦዳ በርዝ የተሰኘ ተቋም አለ ባለሽበት ግዛት ባሪዞና ውስጥ አገልግሎት እየሰጠሽ ነው እና እስቲ ኦዳ በርዝ እንዴት ነው የተጀመረው? ምን አይነት አገልግሎቶች ነው የሚሰጠው?
አሜሪካ ውስጥ የሙያ ፍቃዴ እንደማግኘት በጣም ብዙ ጊዜ ፈጅቶብኝ ነበረ። በእኛን ሀገር ዲግሪ ወደዚህ አምጥቼ እዚህ ተቀባይነት አግኝቶ በቀጥታ የሙያ ፍቃዱን ማግኘት ከባድ ስለነበረ እሱን ከጨረስኩኝ በኋላ ደግሞ የነበረኝ አማራጭ ቤት ውስጥ ማዋለድ በሚለው ሙያ ፍቃድ ማግኘት ብቻ ነበረ። ሙያ ፍቃድ አገኘሁኝ። ከዛ ይሄንን ድርጅት ለማቋቋም በቃው ማለት ነው። ኦዳ በርዝ ኦዳ እኔ ኦሮሞ ነኝ። በኦሮሞ ባህል ደግሞ ኦዳ ትልቅ ዛፍ ክብር ያለው ትልልቅ ሰዎች ተገናኝተው የሚነጋገሩበት እንዲሁም ሰላም የሚሰፍንበት ቦታ ነው ማለት ነው። እና ኦዳ ያንን አይነት አካባቢ ለሴቶች ለመፍጠር ነው ፍላጎቴ ማለት ነው። ቤታቸው ነው የሚወልዱት። ስለዚህ የሚያሳቅቃቸው የሚያስፈራቸው ነገር የለም። ለረዥም ጊዜ ተከታትዬ የማያቸው እኔ ብቻ እኔ ቤታቸው ተመላልሼ አያቸዋለሁኝ። ከዛ ሲወልዱ ደግሞ ምጥ ሲጀምራቸው አብሬያቸው ሆናለሁ፣ ቤት አዋልዳቸዋለሁ። ከወሊድ በኋላ ደግሞ እንደዚሁ ቤታቸው ተመላልሼ ህፃኑንም እናትየውንም ማየት አያታለሁ ማለት ነው።
እንግዲህ አሁን ለሰሚው ትንሽ ሊደንቅ ይችላል። ምክንያቱም በተለይ በሕክምና ማዕከል በጤና ጣቢያዎች ውስጥ ውለዱ በሚባልበት በዚህ ጊዜ ተመልሶ ቤት ውስጥ ማዋለድ እንግዳ ይሆናል እና እስቲ ይሄ ማዋለድ ዘዴ ምን ያህል አስተማማኝ ነው?
ድሮ ብዙ ሴቶች ቤት ይወልዳሉ። እዚህ ባደገው ዓለም በተለይ በአሜሪካ ግን ያ ነገር ብዙ የተለመደ አይደለም። ግን ድሮ ግን በልምድ አዋላጆች ታግዘው ሴቶች ቤታቸው ነበር የሚወልዱት። ከዛ የዘመናዊ ሕክምና ሲመጣ ሐኪሞች ትምህርት መማር ሲጀምሩ እና ሆስፒታሎች መሰራት ሲጀምሩ እነዚህ በአካባቢያቸው የተከበሩ እና ብዙ ልምድ ያላቸው ባህላዊ ሕክምና በመጠቀም ህዝባቸውን ሲረዱ የነበሩ ሴቶች ወደ ጎን ተገፉ ማለት ነው። ዘመናዊነቱ እየበዛ ሲሄድ ደግሞ ምን አመጣ? ሴቶች ያለ መድኃኒት ያለ መሳሪያ እንዲሁ በሰላም የመውለድ እድላቸው በጣም እየጠበበ መጣ። አኗኗራችን እየተቀየረ መጣ። ጥገና በቀዶ ጥገና መውለድ፣ በመድኃኒት በአርቲፊሻል ምጥ ማምጫ መድኃኒት አምጦ መውለድ፣ ብዙ ችግሮች እየበዙ መጡ ማለት ነው። አሁን በቀዶ ጥገና መውለድ እንደ ፋሽን ሆኖ ብዙ ሴቶች በዛ ነገር በጣም እየተቸገሩ ያሉበት ሁኔታ ነው ያለው። በቀስ ይሄ ነገር መሆን የለበትም። ከሴቶች መብትም ጉዳይ አንጻር እየታየ መጣ ማለት ነው። ሴቶች በጣም እየተሰቃዩ ነው። አንዲት ሴት ሐኪም ቤት ስትሄድ ሙሉ በሙሉ የማታውቃቸው ሰዎች ናቸው የሚያጋጥሟት። ትደነግጣለች። ነጭ መብራት አለ። ወሊድ ሚስጥር ነው። በአጠቃላይ የአንዲት ሴት የመራቢያ አካሏን ውጪ ለማታውቀው ሰው አታሳይም። ራሷ ማታይም ወደኛ ባህል ደግሞ ከመጣን እንደውም እና ስትወልድ ሐኪም ቤት ስትሄድ 10 የማታውቃቸው ሴቶች እግሯን አስከፍተው ሲያዩ አታገኛለሽ ማለት ነው። ይሄ በጣም የሚያሳፍርና የሚያስጨንቅ ነገር ነው። ለሐኪሞቹ ምንም ላይመስል ይችላል፣ ለሴቷ ግን ከባድ ነገር ነው። ይሄ ደግሞ ምጡ በሰላም እንዳይሄድ እና እንዲዘገይ ወይም ደግሞ ልጇ እንዲጨነቅ ድንጋጤዋ በሰውነቷ ያሉትን ሆርሞኖች በመረበሽ በሰላም አምጣ እንዳትወልድ ያደርጋል። ቤት መውለድ የሚለው ነገር በዚህ ምክንያት ወደ እንደ አዲስ ተጀመረ ማለት ነው።
ቅድም ጠቀስ አድርገሻል፣ በዓለም አቀፍ ደረጃም ነው። ግን ደግሞ ኢትዮጵያውያን እናቶች ለዘመናት አሁንም ድረስ ቤት ውስጥ ነው እያዋለዱ ያሉት እና ግን አሁንም ድረስ ኢትዮጵያ ደግሞ በጣም እጅግ ሰፊ የሆነ የእናቶችና የህጻናት ሞት የሚታይባት ሀገር ናት እና ይሄ ነገር እንደዚህ ውጤታማ ከሆነ የቱ ጋ ነው ስህተቱ ያለውት ያለሽ? ምን አይነት ነገሮች ነው መገንዘብ ያለባቸው የኢትዮጵያ አዋላጅ ሴቶች እናቶች?
በእኛ ሀገር ደረጃ አሁን ሴቶችን ሆስፒታል ሄዳችሁ ወይም ጤና ጣቢያ ሄዳችሁ የእርግዝና ክትትል አድርጋችሁ ውለዱ የሚባለው ነገር ትክክለኛ ነገር ነው። ምክንያቱም ብዙ የማናቃቸው ኢንፌክሽኖች አሉ። በተለይ ደግሞ አሁን ኤች አይቪ በጣም ሰፊ ነው። ሄፓታይትስ የሚባለው የጉበት በሽታ እሱ በጣም ብዙ ነው። በንክኪ እንደዚህ በቂ የሆነ መሳሪያ ስለሌላቸው ያንን ነገር ከራሳቸው ሊከላከሉ የሚችሉበት ነገር የላቸውም። በትክክል ትምህርቱ ስላልተሰጣቸው ለልምድ አዋላጆቹ ማለት ነው። የሚያውቁት ነገር አለ በትክክል። ይሄ አሁን አዲሱ ዘመናዊ ሆስፒታል ውስጥ የሚሰራው የአዋላጅነት ሙያ እና ሳይንሱ ያለምንም ጥርጥር የመጣው ከልምዳ ወላጆቹ ነው። ያ ችግር ስላለብን ሆስፒታል ሄደን መውለዳችን እና ሄደው እንዲወልዱ ማበረታታታችን ችግር አይደለም። ያለው ነገር ምንድን ነው? ባህላችንን ሴቶቻችን የሚገባቸውን ክብር አግኝተው የሚገባቸውን ጥንቃቄ አግኝተው እንዲወልዱ ማድረግ የምንችልበት መንገድ ግን የለንም። አጠቃላይ በጤና ባለሙያ እና በበሽተኛ መካከል በጣም ከባድ የሆነ ክፍተት አለ። ጤና ባለሙያው ሁሉንም ነገር አዋቂ፣ ሴቷ ደግሞ ምንም አላዋቂ ሆና የሚነገራትን ነገር ብቻ ማድረግ እና መብቷን የማታውቅበት ሁኔታ አለ ማለት ነው። ይህንን ነገር ብናረግ ይህንን ችግር መፍታት እንችላለን።
እሺ ትዕግስት፣ በጣም አመሰግናለሁ።
እኔም በጣም አመሰግናለሁ ሄደን
ጋቢና ቬ መደመጡን ይቀጥላል። አብራችሁን ስለሆናችሁ እናመሰግናለን። ተከታዩዋ እንግዳችንም በዚሁ በአሜሪካ ሀገር ነዋሪነቷን ያደረገች ናት። የኮሮና ቫይረስ ወረርሽኝ የማህበረሰብ ጤና ላይ ካደረሰው ትልቅ ቀውስ ባልተናነሰ የዓለም ኢኮኖሚንም አቃውሷል። በተለይ ወረርሽኙ በአነስተኛ የንግድ ዘርፎች ላይ የነበረው ጫና የበረታ ሲሆን ብዙዎችም ከገበያ ውጪ እንዲሆኑ አድርጓቸዋል። ይህ ጫና ካረፈባቸው አነስተኛ የንግድ ተቋማት መካከል አንዱ የሆነው በአሜሪካ ሀገር ቨርጂኒያ ግዛት የሚገኘው ዘመን የጉዞ ወኪል አንዱ ሲሆን የድርጅቱ ባለቤት ቨርሳቤል መላኩ ድርጅቷ ከስራ ውጪ በሆነበት አንድ ዓመት ውስጥ በሰሜን አሜሪካ ለሚኖረው ኢትዮጵያዊ ማህበረሰብ ነጻ የማማከርና የመረጃ አገልግሎት በመስጠት ስታገለግል ቆይታለች። እነዚህም በጎ ስራዎቿና ተቋሟን ወደ ስራ ለመመለስ የምታደርገው ጥረትን አስመልክቶ ስመኝሽ ቆየ አናግራታለች። ቀጥሎ ይቀርባል።
ሰላም ጤና ይስጥልኝ፣ እንደምን አላችሁ? ደህና ናችሁ ወይ? ለማታውቁኝ ሰዎች ቨርሳቤል መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። ዛሬ እንግዲህ አዲስ መረጃ ይዤ መጥቻለሁኝ። ቨርጂኒያ፣ ዲሲ እና ሜሪላንድ ለምትኖሩ ሰዎች በአንኤምፕሎይመንት ምክንያት በዚህ ሰዓት ቤት ያላችሁ ሰዎች፣ መማር የምትፈልጉ ሰዎች፣ ትሬኒንግ መውሰድ የምትፈልጉ ሰዎች እነዛን አሳያችኋለሁ ማለት ነው።
ቀደም ሲል የሰማችሁት ቨርሳቤል መላኩ በድርጅቷ ስም በተከፈተው የዩቲዩብ ማህበረሰብ ትስስር አገልግሎት አማካኝነት ለደንበኞቿና ሌሎች ኢትዮጵያውያን በነጻ ከምታደርሰው የምክር አገልግሎት ላይ የተቀነጨበ ነው። የሁለት ልጆች እናት የሆነችው ቨርሳቤል የአሜሪካንን ከባድ ኑሮ ተቋቁማ ልጆቿን ከቤት ሆና እያሳደገች ጎን ለጎን በተማረችው የጉዞ ወኪልና የማማከር ስራ የራሷን ድርጅት ከፍታ መስራት ከጀመረች 4 ዓመት አስቆጥራለች።
በጣም ከባድ ነው ማለት እናትነቱ ራሱ አለ። ያው እኛን ሞግሶቹም እኛንን ቤት ውስጥ የምንሰራው ስራዎች እኛንን፣ እናቶችም እኛንን፣ ጓደኞችም እኛንን፣ ባላችንም አለ፣ ለባለቤቶቻችን የምናደርገው ነገር አለ፣ ፋሚሊ አለ፣ ለቤተሰብ የምናደርገው አለ እና ብዙ ነገሮች አሉ። ሁላችንም አሜሪካን ሀገር ላይ ቢዚ የሚለውን ነገር እንጠቀማለን፣ ግን የምወደውን ነገር ነው ያገኘሁት። የመጀመሪያ ነገር ለእኔ ቢዝነሱ ብቻ ሳይሆን ይሄ ቢዝነስ ሰዎች ጋር እንድደርስ ነው እያደረገኝ። እኔ ደግሞ ሰው በጣም እወዳለሁኝ እና ያ ነው ትልቁ ነገር ብዬ የምለው።
ቨርሳቤልን ከንግድ ስራው ጎን ለጎን የሚያስደስታት ከጉዞ ጋር በተያያዘ ለደንበኞቿና ማንኛውንም መረጃ ለሚፈልጉ ኢትዮጵያውያን በዩቲዩብ አማካኝነት የምትለቃቸው ቪዲዮዎች ናቸው። ሰዎች ከሀገር ሀገር ለመጓዝ ምን ያስፈልጋቸዋል? ለጉዞ እንዴት መዘጋጀት ይቻላል? ከሻንጣ ውስጥ መጥፋት የሌለባቸው እቃዎችና ሌሎች ከአየር መንገድ ጋር የተያያዙ ጉዳዮች ለታዳሚዎቿ ከምታደርሳቸው መረጃዎች ጥቂቶቹ ናቸው።
ከ215 በላይ ቪዲዮዎችን ሰርቻለሁ። ለምሳሌ ከትራቭል ጋር የተያዙ ማለት ነው። ፓስፖርታቸውን እንዳይረሱ፣ የት ኤምባሲ መሄድ እንዳለባቸው፣ ህጻናት ይዘው ሲሄዱ ምን ማድረግ አለባቸው፣ እርጉዞች ደግሞ ምን ማድረግ አለባቸው፣ ምን አይነት ፎርም መሙላት አለባቸው ትራቭል ከማድረጋቸው በፊት፣ ለወጣቶች የሚሆን ለአረጋውያን የሚሆን እንደገና ደግሞ ኦቲዝም ያለባቸው ህጻናቶች አሉ። እነሱን ይዘው ደግሞ ሰዎች ትራቭል ሲያደርጉ ምን ማድረግ አለባቸው፣ ሙሽሮች ሲሆኑስ በምን አይነት መልኩ ነው የሙሽራ ቀሚሷን ይዛ መሄድ ያለባት፣ የሻንጣ አይነቶችን፣ እንደዚህ የመሳሰሉትን ነገሮች በጣም ብዙ ስራ ነበረ እና ይሄ በጣም አንደኛ የኔ ቢዝነስን እንዲያድርግ አድርጎልኛል፣ ሁለተኛ ደግሞ ህዝቤን እንድረዳ ትልቅ ቫሉ የሚሰጠው ነገር ነው።
የኮሮና ወረርሽኝ ዓለምን እያስጨነቀ ባለበት በዚህ ወቅት ታዲያ በተለይ በአነስተኛና መለስተኛ የንግድ ተቋማት ላይ ከባድ ጫና በማስከተሉ ለ4 ዓመታት አገልግሎት ሲሰጥ የቆየው ዘመን የጉዞ ወኪልም ስራውን እንዲያቆም ተገደደ። የቨርሳቤል ስራ ግን አልተቋረጠም። ቨርሳቬል ከኮቪድ-19 ጋር ተያይዞ በጉዞዎቹ ላይ የተደረጉ አዳዲስ ለውጦችን በተለያዩ ማህበራዊ ድረ ገጾች በመጠቀም መረጃዎችን ማድረስ እንደቀጠለች ትናገራለች።
ብዙ ሰዎች ትኬት ገዝተው ምን ማድረግ እንዳለባቸው ራሱ አያውቁምና እንደሱ አይነት አድቫይዘሮችን ሰጥ ነበረ። ኢትዮጵያን ኤርላይንስ እንደዚህ አይነት ህግ አውጥቷል፣ ኤምሬቶች እንደዚህ አይነት ህግ አውጥተዋል፣ ፔናሊቲያቸው እንደዚህ ነው፣ ይሄን ያህል ጊዜ መርዘም ይችላል፣ ስለዚህ ትኬታችሁ እንደዚህ አድርጉ የሚሉትን ኦልሞስት ሁሉም ጋር ነው የደረስኩት ማለት ይችላለሁ። እና ኢሮፕ ያሉትንም አረብ ሀገር ያሉትም የሁሉንም እያየሁኝ ሀሳቦችን እናገር ነበር። እና እንደዛ ነው ያደረግኩት።
ቨርሳቬል ለህብረተሰቡ የምታደርሰው መረጃዎች በጉዞዎች ላይ ብቻ የተገደቡ አይደሉም። በአሜሪካን ሀገር የሚኖሩ ኢትዮጵያውያን ኮቪድ-19 ያደረሰባቸውን ጫናዎች መቋቋም የሚያስችሉ ማንኛውንም መረጃዎች እየሰበሰበች ባለሙያዎችን እየጋበዘች እና በግል በማማከር አገልግሎቶች ትሰጣለች። ታዲያ ቨርሳቬል በግሏና በድርጅቷ በኩል እየሰጠችው ባለችው የበጎ ስራ አገልግሎት በርካታ ኢትዮጵያውያን ከነበሩበት አጣብቂኝ እንዲወጡ ሆነዋል። ቤት ኪራይ መክፈል ላቃታቸው፣ ኢንሹራንስ ለተቋረጠባቸው፣ ስራ ላጡና የንግድ ተቋሞቻቸው ለተዘጉባቸው፣ ከመንግስትና ከተለያዩ አካባቢዎች የሚሰጡ ጥቅማጥቅሞችን በመጠቆም አንዳንዴም ማመልከቻዎችን እንዲሞሉ በማገዝ መፍትሄ ማምጣት ችላለች።
አንኢምፕሎይመንት መሙላት አንችልም ብለው ያሰቡ ሰዎች ግን እንደዚህ እንደዚህ ካደረጋችሁ ኳሊፋይድ ናችሁ፣ አንኢምፕሎይመንት ማግኘት ትችላላችሁ የሚለውን ነገር ሰምተው ተከፍሏቸው ደውለው የሚያመሰግኑኝ ሰዎች አሉ። የቤት ኪራይ ተከፍሎላቸው ደውለው እያመሰግኑኛል። እና አንድ የማረሰው አቶ መሐመድ የሚባሉ ሰውዬ ናቸው የደወሉልኝ። በቃ የሰውየው ምርቃት መቆም ራሱ አልቻልኩም እና ከሚገባው በላይ መረቁኝ እና በጣም ገረመኝ። ገባሽ? ለምን ያ ነው ትርፌ፣ ያ ነው በቃ በገንዘብ መለወጥ የማይችል ነገር፣ የሰው ህይወት ሲቀናለት ማየት፣ ሰዎች ተሳክቶላቸው ማየት፣ ሲንግል ማም የሆኑ ሰዎች እንባቸው ሲታበስ ማየት፣ ለእኔ ከዚህ ላይ የሚያስደስተኝ ነገር የለም። እና አንድ እናት ደግሞ ማረሳ ደውላ በዚህ ሰዓት ቆሜም ላመሰግንሽ አልችልም ተንበርክኬን ማመሰግንሽ ብላ እያለቀሰች ነበረ የምታመሰግነኝ። እና በጣም ብዙ መረቀችኝ። እና አሁን ይህን በገንዘብ ቀይራለሁ አልቀይረውም። ዩካንት ሰው ማፍራት ቀላል ነገር አይደለም።
ለመሆኑ መረጃ በስፋት በሚሰራጭበት አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያን በአካባቢያቸው ስለሚሰጡ አገልግሎቶች መረጃ በማጣት ለምን ችግር ውስጥ ይወድቃሉ? ለቨርሳቬል ያነሳንላት ጥያቄ ነበር።
ሶሻል ሚዲያ ላይ ያለን ሰዎች ወይም ደግሞ በጣም ትልልቅ ሚዲያ ላይ ያሉ ሰዎች የሰውን ህይወት የሚቀይሩ ኢንፎርሜሽኖችን እየሰጠን እንዳልሆነን አስባለሁ። ብዙዎቻችን ይህንን ብናደርግ ብዙ ሰው ጋር መድረስ እንችላለን። ስለዚህ በእኛ ኢንፎርሜሽን በምንሰጠው ሰዎች መካከል ላይ ትልቅ ችግር አለ ብዬ አስባለሁ። ሌላ በህዝቡ ላይም ደግሞ በጣም ትልቅ ችግር እንዳለ አስባለሁ። ምንድነው ኢንፎርሜሽንን ለማወቅ ወይም ደግሞ ትክክለኛ መረጃ ለማግኘት ብዙዎቻችን ጥረት እንደማናደርግ አያለሁ። አንዳንዱ ሰው የሚፈልገውን ነገር ጉግል አድርጎ ሊያገኝ ይችላል፣ ግን ከሌ ነግሮኛል፣ ኦኬ ከሌ ማካለ ልክ ነው የሚለውን ነገር እናስቀድማለን እንጂ በራሳችን ገብተን አናይም። ያ በጣም 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 ይጎዳናል።
ቨርሳቬል በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ዙሪያ መረጃዎችን አሰባስባ ለህብረተሰቡ ለማድረስ የምታደርገው ትግል እሷንም አንዳንዴ ይፈትናታል።
አረብ ሀገር ያሉትን ሰዎች ስሰራ ሰዓታችን አይገጣጠምም። ምክንያቱም እኛ የምኖረው አሜሪካን ሀገር ነው፣ እነሱ የሚኖሩት አረብ ሀገር ነው። እና ከስራ ሲወጡ ማናጀሮቹ ጋር እየደወልኩኝ ጊዜ እያመቻቹልኝ ምናምን ነበር። እና ኦልሞስት አንዳንድ ቀን ቁጭ ብዬ ባለውበት ይነጋ ነበር። እና አንድ ጊዜ በጣም ቶሎ ቶሎ እያልኩኝ ቪዲዮ በምሰራ ሰዓት ትንሿ ልጃችን ትምህርቷ ላይ ደከመች። ያ በጣም ለእኔ በጣም ቻሌንጅ የሚያደርገኝ ጊዜ ነበረ። ምክንያቱም ቶሎ ቶሎ በቃ ያለኝ ነገር የሚሰጠው ኢንፎርሜሽን አንዳንዴ ለቤት የቤት ኪራዩ ከዚህ እስከዚህ ቀን ነው ብለው ቀን ያወጣሉ። ያንን ቀን ሚስ አደረጉ ማለት ሰዎቹ ያ ብር አይሰጣቸውም ማለት ነው። እና የዛን ያህል ነበረ የምሰራው። በጣም የሚገርሙ ከባድ የሆኑ ጊዜዎች ግን የፍቅር ጊዜዎች ነው ያሳለፍኩት። እነዛን ጊዜያቶች ሁሉ በፍቅር ነው ለእኔ ሳረጋቸው የነበረው። እና
ቅንነት ትልቅ ዋጋ አለው ትላለች ቨርሳቬል። በወረርሽኙ ምክንያት ድርጅቷ ተዘግቶ በቆየበት አንድ ዓመት ጊዜ ውስጥም ለህብረተሰቡ መልካም በማድረግ በችግር ወቅት ባህልንና ማህበራዊ እሴትን አለመዘንጋት ዋጋ እንዳለው አሳይታለች። የወረርሽኙ ጫና አልፎ በቅርቡ ወደ ስራ ስትመለስም የድርጅቷ መልካም ስራ ቀድሞ እንደሚጠብቃት እርግጠኛ ናት። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ቴክኒሽንና እንግዳዋን እናመሰግናለን። አድማጮች፣ የዛሬው የጋቢና ቪኦኤ ዝግጅታችን እዚህ ላይ አጠናቀቅን። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ገጻችን ቪኦኤ አማሪክ ላይ እንዲሁም በትዊተር ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። 202076379 የዋትሳፕ መስመራችን ላይ የድምፅ መልእክት አስቀምጡልን ወይም ጻፉልን። ሰለሞን አባተ በፕሮግራም አርቶ፣ ኤልያስ አስማረ በቅንብር እንዲሁም እኔ ኤደን ገረመው በመስተንግዶ አብረናችሁ አምሽተናል። በነገው ምሽት እንገናኝ። ሰናይ ምሽት።